ገዢው ኢያደግ ሊቀመንበሩ መረጠ ደጋግመን እንደገለጽ ነው። ለመሆኑ የዶክተር አብይ አህመድ መጪው የኢትዮጵያ ጠቅላይ ሚኒስትር የሚሆነው የፓርቲው ሊቀመንበር ሆኖ መመረጥ ይልቁንም በተቃዋሚ ፓርቲዎች አይን ምን አንደምታ ፈጥሮ ይሆን? ሶስት የተቃዋሚ ፓርቲ መሪዎችን አዋይቷል። አሉላ ከበደ
አመሰግናለሁ። አዲሱ ሶስቱን ለጊዜው እናነጋግር እንጂ ከሀገር ውጭ ያሉትንም ሌሎች ተቃዋሚ ድርጅቶችንም ደርሰናል። በተከታታይ ሰሞኑን እናቀርባለን። ለሁሉም የአሁኖቹ ተወያዮች ራሳቸውን እንደሚያስተዋውቁበት እንነሳ።
አብርሃ ደስታ እባላለሁ። የአረና ፓርቲ ሊቀመንበር ነኝ።
ሙላቱ ገመቹ እባላለሁ። የኦሮሞ ፌዴራሊስት ኮንግሬስ ምክትል ሊቀመንበር ነኝ።
አመሰግናለሁ። እኔም የሳፋ ሰፋ እባላለሁ። የሰማያዊ ፓርቲ ሊቀመንበር ነኝ።
እንግዶቼ ሁላችሁንም ለትውውቁ አመሰግናለሁ። የምንወያይበት ርዕስ ኢህአዴግ በትላንትና ዕለት ሊቀመንበሩን መርጧል። የኦህዲዱን ዶክተር አብይ አህመድን ሊቀመንበሩ አድርጓል። በአሰራሩ መሰረት ዶክተር አብይ አህመድ ቀጣዩ የኢትዮጵያ ጠቅላይ ሚኒስትር ይሆናሉ። የአሁኑ የኢህአዴግ ሊቀመንበር ምርጫ ታዲያ በብዙ ምክንያቶች ከአሁን ቀደም ባልታየ መልኩ ትኩረት ስቦ ሰንብቷል። የምርጫው ውጤት ያንን ያህል የብዙዎችን ቀልብ የሳበ ይመስላል። ዜናው ከፈጠረው እና ሊፈጥር ከሚችለው ስሜት እንነሳ። ማን ይሆናል የሚለው ሲያነጋግር ሰንብቶ ነውና በመጨረሻው የዶክተር አብይ በርግጥ የድርጅቱ ሊቀመንበርና መጪው የሀገሪቱ ጠቅላይ ሚኒስትር የመሆን ውሳኔ ይፋ የተደረገው። ለመሆኑ ዶክተር አብይ ይመረጣሉ ብላችሁ ጠብቃችሁ ነበር?
አዎ፣ እኔ ብዙ አልጠበቅኩም። የፈለገውን ሊቀመንበር ቢያደርግ ያው ኢህአዴግ ነው ዞሮ ዞሮ። ስለዚህ ብዙ የጠበቅኩት ነገር አልነበረም። ነገር ግን ህወሓት በነበረኝ መረጃ አቶ ደመቀ መኮንን ለመምረጥ ተዘጋጅቶ ነበረ። አቶ ደመቀ ካልሆነ ደግሞ አቶ ሽፈራው ሽጉጤን ለመምረጥ ተዘጋጅቶ እንደነበረና ዶክተር አብይ ይፈልጋል ይመርጣል ብዬ አላሰብኩም ነበር። ቢሆንም ግን የፈለገ ቢመረጥ ለእኔ ትርጉም አይሰጠኝም ነበር። አሁን ከተመረጠ በኋላ በምርጫው ሂደት የነበረውን ነገር ስሰማ ግን ትኩረቴን በጣም የሳበው ነገር ሁሉም እነ ዶክተር ደብረጽዮንም ተወዳድረው ተሸንፈው ዶክተር አብይ አህመድን የተመረጠ ሲባል በህወሓት ስልጣን አልተሰጠውም፣ ያው ነጥቆ የወሰደው ብዬ ነው የማስበው። ስለዚህ ነጥቆ ከወሰደው አንድ ዜና ሆነዋል። ምክንያቱም አመራረጡ የአመራረጥ ሂደቱ ትኩረት እንዲስብ ሆነዋል።
መልካም። አቶ አብርሃ ደስታ ከጠበቁት ውጪ እንደሆነ ነው የገለጹት። ሂደቱ የተለየ ስሜት እንደሰጣቸውም ገልጸዋል። አቶ ሙላቱስ በእርሶ በኩል ይህን ዜና ጠብቀው ነበር? የሆነውንስ እንደምን አገኙት?
እንግዲህ ባለፉት ጊዜያት ውስጥ ከሚመላለሱት እና ከሚሰጡት በሶሻል ሚዲያ ከሚካሄዱት ብዙ ወሬዎች ነበሩ፣ የተለያዩ ስሜቶች ነበሩ። አራቱም ሆኖ እንደሚቀርቡ አይነት ነበር በሚዲያ ላይ ሲነገር የነበረው። የአራቱ ድርጅቶች ሊቀመናብርት እጩ ሆኖ እንደሚቀርቡ አይነት ነው እና አሁን በመጨረሻ ላይ እንግዲህ ሶስት ሆኖ በመቅረባቸው አቶ ደመቀ መኮንን ባላቸው ቦታ እንደቆዩና ለሊቀመንበርነት እንዳልተወዳደሩ ነው የተረዳ ነው እና ዶክተር አብይ አህመድ መመረጣቸው በዚህ አጋጣሚ በግሌ እንኳን ደስ አላቸው ነው የምለው። ከኢህአዴግ ውስጥ ማንም ሰው ተራም ቢመረጥ የድርጅታቸው ነው እና ድርጅቶች ደግሞ በየጊዜው መሪዎቻቸውን እንደ ማንኛውም የሚመርጡት ነው እና ስለዚህ በእኛ በኩል የሚሰጠን ነገር የለም። ኢህአዴግ ውስጥ የሚመረጡት የድርጅቱን ፖሊሲ የሚያስፈጽሙና እስካሁን ድረስ እንግዲህ ለ7 ዓመት ሲካሄድ የቆየውን ሁኔታ አጠናክሮ እንደገና ለሌላ 27 ዓመት ለማስቀጠል የሚያደርጉት ጥረት ከሆነ ድረስ ከእኛ ከምንፈልጎ ከምንጠይቆ አካሄድ ውጪ ስለሆነ እምብዛም ስሜት አልሰጠንም።
ከስሜታችሁ ባሻገር ያለውን እንዴት ተመለከታችሁት? በተጨባጭ ከሚጠየቁ ለውጦች ጋር እናዛምዳለን። አቶ የሸዋስ እርሶም ባጭሩ እንዲሁ ጠብቀው ነበር ወይ ዜናውን ሲሰሙ የነበረውን ሁኔታ?
አመሰግናለሁ በጣም። እንግዲህ ይህንን ጉዳይ በተመለከተ ትናንትናም መግለጫ ወጥተናል። እኛም ምርጫ አንለውም፣ ምክንያቱም ምርጫ ሌላ አይነት በይዘት ምደባ ቦታ ለማግኘት በድርጅት ደረጃ እንኳን ዶክተር አብይ 25% እድል አላቸው። ከዛ የኦህዴድ ተራማ እሳቸው ያደረጉት ንግግር እንደዚህ እንደዚህ ስናስብ ደግሞ እድላቸው ወደ 40-50% ከፍ ያለ ነበር። ከዛ በተጨማሪ በዓለም አቀፍም እዚህም በሀገር ውስጥ ባሉ ወደ እሳቸው የሚያመለክት ነገር ይገለጽ ነበር።
ተመራጭነት እያሉ ነው።
አዎ፣ እሳቸው እንደሚመደቡ የሚያሳዩ ፍንጮች ነበሩ። ሁለቱ ከዚህ በፊት ከኔ ቀደም ብለው የተናገሩት ጓደኞች እንደተናገሩት ይሄ በራሱ ግብ አይደለም። ከዚህ በፊትም የተለያዩ ሚኒስትሮች ተቀይረዋል። ጠቅላይ ሚኒስትሩ አቶ ኃይለማርያም ተቀይረዋል። ይሄ ግን በራሱ ግብ አይደለም፣ ሌላ ግብ አለ። መሰረታዊ ለውጥ ሪፎርም ያስፈልጋል። ለዛ ኦህዴድ እንደ ድርጅት ተራማጅ በመሆኑ ዶክተር አብይም በንግግሮቻቸው የተሻለ ፍንጭ በማሳየታቸው ታሪካዊና ነገር ግን ፈታኝ የሆነ ወቅት ላይ እሳቸው መሆናቸው ለምንፈልገው ሪፎርም ታሪክ አማራጮች የተሻሉ ናቸው ብለን ነው የወሰድነው። እኛ እንግዲህ በተግባር ወደፊት የምናየው ይሆናል። አሁን ባለው ግን እሳቸውም የገቡትን ቃል የህዝቡን ፍላጎት እንዲያሟሉና ለእውነተኛ ለውጥ እንዲሰሩ ፈጣሪ ይርዳቸው ነው የምለው።
መልካም። አቶ ይሽዋስ ከጠሩት ከመጨረሻው ቃል እንነሳ። ታሪካዊ ነገር ግን ፈታኝ የሆነ ብለውታል። አገር በአስቸኳይ ጊዜ አዋጅ ውስጥ ያለችበት ነው። እንደ ድርጅትም የተለያዩ መግለጫዎችን ስታወጡ ቆይታችኋል። የፖለቲካ ውጥረቱ የገነነበት ይልቁንም ሌሎች ህጋዊ አማራጮች ወይንም ከአስቸኳይ ጊዜ አዋጅ በመለስ ያሉ አማራጮች መስራት ያልቻሉበት ሁኔታ ተፈጥሯል በሚል ገዢው ፓርቲ አስቸኳይ ጊዜ አዋጅ ለሁለተኛ ጊዜ ያወጣበት ሁኔታ ውስጥ ባለበት ነው የተመረጡትና በርግጥም ፈታኝነቱን መመልከት አያዳግትም። ከህዝብ ጥያቄዎች አንጻር ዛሬ በአገሪቱ ውስጥ ካለው ከነገሰው ውጥረት አንጻር የተሻሉ ሁኔታዎች እንዲመጡ የኢትዮጵያ ህዝብ ይጠይቃል የምትሉት እንደየውክልናችሁ ከምታነሷቸው ጥያቄዎች አንጻር ዘርዘር አድርገን እንመልከት። ከመጨረሻው መላሽ ልነሳ። አቶ ይሽዋስ ጀመር አድርገውታልና በዚህ ፈታኝ ባሉት ሁኔታ ውስጥ ምን አይነት ተጨባጭ አዋንታዊ ለውጦች ሊመጡ ይችላሉ? የዶክተር አብይ አህመድ መመረጥ በተጨባጭ ምን ለውጥ እንዲመጣ ሊያግዝ ይረዳ ይችላል ብለው ተስፋ ያደርጋሉ?
እሺ፣ በጣም ጥሩ ጥያቄ። የዚህ ሁሉ ለውጦች ነው በሰው ደረጃ የሚያሉ ለውጦች መነሻ የህዝብ ጥያቄ ነው። የህዝብ ጥያቄ ደግሞ የተነሳው በ2007 ዓመተ ምህረት ተደረገ የተባለ የውሸት ምርጫ 100% አሸንፍ ያለው ካለ በኋላ ነው ግንባሩ እሳቸውም ጭምር ያሉበት ተቃዋሚዎችን እስር ቤት አስገብቶ ምርጫ ቦርድን፣ ሚዲያውን፣ ተቋማት፣ ሌሎችንም ተቋማት በቁጥጥሩ ስር አድርጎ 100% አሸንፍ ያለው ማለቱ ይህ አገዛዝ የመለወጥ ተስፋ መለወጡ ብቻ አይደለም የመለወጥ ተስፋ እንደሌለው ለዘላለም ሲገዛ እንዲኖር ሀሳብ እንዳለው በማመላከቱ ምክንያት በኦሮሚያ ክልል ውስጥ በአምስት ወር ውስጥ በአማራ ክልል አንድ ዓመት ባልሞላ በአስር ወር በ11 ወር አካባቢ ውስጥ አልመረጥንም ብሎ ህዝብ ወጣ። ይሄ ሁሉ ሰው ሞተ፣ ቆሰለ፣ ንብረት ወደመ። ስለዚህ መነሻው የህዝብ ጥያቄ ነው። ለአገዛዝ ከዚህ በኋላ እድል አንሰጥም፣ ለመረጥ ነው የመተዳደር መብቱም ብቃቱም ችሎታውም አለን ብሎ ህዝቡ በመነሳቱ ምክንያት ነው። ስለዚህ ቅድም እንዳልኩት ይሄንን ዶክተር አብይ አህመድ ከሌሎቹ በተሻለ ይገነዘባሉ የሚል ግምት አለ። ኦህዴድም እንደ ድርጅት ከህዝብ ጎን የመቆም አዝማሚያ እና ተራማጅነት አሳይቷል። ስለዚህ አሁን የሚጠበቅባቸው አንደኛ የተናገሩ ሀገርን የማስቀጠል ኢትዮጵያን የማስቀጠል ፍላጎት እንዳላቸው እስቲል በንግግሮቻቸው አሳይተዋል። ተግባሩን ወደፊት እናየዋለን ብለናል። ሌላው ግን ምን የሚያስፈልገው የመጀመሪያው የፖለቲካውና የህሊና እስረኞችን በሙሉ መፍታት። አሁን ትንሽ ነው የተፈታው፣ የሚታወቁ ሰዎች ናቸው የተፈቱት። በጣም ብዙ ያልተፈቷሉ፣ እነሱን እንዲፈቱ ያደርጋሉ። ቀጥሎ ከሚመለከታቸው ሁሉ የሀገር ውስጥ የውጭ የታጠቀ በሰላማዊ የሚታገል ምናምን ሳይ ሁሉንም ለውይይት ይጋብዛሉ ወይም በሚደረግ የውይይት ግብዣ ላይ ይገኛሉ። ይህንን እኛም ልናዘጋጅ እንችላለን፣ እሱንም እየተዘጋጀንበት ነው። ከዛ በኋላ የሚያስፈልጉ ሪፎርሞችን በምርጫ ቦርድ፣ በፍርድ ቤቶች፣ በፖሊስ፣ በደህንነት፣ በሚዲያ፣ በዚህ ሁሉ የሚያስፈልጉ ለውጥ ማድረግ ምንም ጊዜ የማይሰጠው ከዚህ በፊት አውሮፓና አሜሪካ ነበር ምሳሌ የምናደርገው። አሁን በቅርብ ኬንያ፣ ጋና፣ ደቡብ አፍሪካ፣ ሌሎችም ለነጻነታቸው ያገዝናቸው ሀገሮች በዲሞክራሲ መሪና አስተማሪዎቻችን ሆነዋል። እነሱ ደረጃ ላይ የምንደርስበትን ሪፎርም የሚያደርጉ ይመስለኛል። የሚሰው እንደተባለው ግን በተግባር ለሚፈትናቸው ታሪካዊ ወቅት ላይ ነው ያሉት።
መልካም። አቶ ሙላቱ እርሶስ በተጨባጭ ምን አይነት ለውጦች ሊመጡ ይችላሉ ብለው ተስፋ ያደርጋሉ? የትኞቹስ መንገዶች ከወዲሁ ትኩረት ሊሰጣቸው ይገባል?
አድማጮች ሰዓቱ አለቀ። አቶ ሙላቱ ይመልሳሉ። ከሌሎች ተጨማሪ የፖለቲካ ድርጅት ሴት ሴሪቶችንም በተከታታይ እናቀርባለን።